ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መጋቢት 18 2016 ዓ.ም ዝግጅታችን ጀመረ። የዶዶላ በአርሲ ዞን በዶዶላ ከተማ በታጣቂዎች በተፈጸመ ጥቃት ከ10 በላይ ሰዎች እንደተገደሉ ተነገረ።
በዕለቱ ምሽት 3 ሰዓት ገደማ ላይ በድንገት በተፈጸመ ጥቃት 11 ሰዎች ሞተዋል። ተመተው የተጎዱም አሉ። ከጥቃቱ ጀርባ በገደብ አሳሳ፣ በአዳባ፣ በክልልም ደረጃ ታጥቆ የሚንቀሳቀሰው ማለትም በሸኔ ነው የሚል መላምት አለ። ነገር ግን ምርመራ እየተካሄደ ነው።
የዶዶላ ከተማ ኮሚኒኬሽን ጽፈት ቤት ኃላፊ አቶ አማን ዳቤን ነው ቀደም ብለን የሰማናቸው። ሙሉ ዘገባው ቆየት ብሎ ይደመጣል። በምሽቱ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚገኘው ደግሞ ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆይሁን አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። እንግዲህ ወልደ ይጠብቃችኋል።
በድጋሚ እንደምናመሻችው የኢትዮጵያ ንግድ ባንክ አላግባብ ገንዘብ ወስደዋል ላላቸው ገንዘቡን እንዲመልሱ ተጨማሪ ቀን ሰጠ። ሂዝቦላ ሮኬቶችን ወደ እስራኤል አስወነጨፈ። እንዲሁም አሜሪካ ከአፍሪካ የምታስገባውን የምግብ ሸቀጥ ልትጨምር ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ ንግድ ባንክ ከ12 ቀናት በፊት ያጋጠመውን የኮምፒውተር ስርዓት ችግር ተከትሎ አላግባብ ገንዘብ ወስደዋል ያላቸውና ሙሉ ለሙሉና በከፊል ያልመለሱ የ5731 ሰዎችን ዝርዝር ይፋ ያደረገ ሲሆን ገንዘቡን እንዲመልሱም ተጨማሪ ቀነ ገደብ ማስቀመጡን አስታውቋል። ገብረ ሚካኤል ገብረ መድን ሪፖርቱን ይዘዋል።
የኢትዮጵያ ንግድ ባንክ ከ12 ቀናት በፊት ያጋጠመውን የስርዓት ችግር ተከትሎ ከባንኩ ሕጋዊ ባልሆነ መንገድ ወስደዋል የተባሉትን ገንዘብ በከፊልና ሙሉ በሙሉ ያልመለሱ ሰዎችን ስም ዝርዝር ይፋ አድርጓል። እንዲመልሱም ተጨማሪ ቀነ ገደብ ማስቀመጡን አስታውቋል። ባንኩ ባወጣው መግለጫ በስም ዝርዝር የተገለጹት ሰዎች የወሰዱትን ገንዘብ እስከ መጪው ቅዳሜ መጋቢት 21 ቀን 2016 ዓ.ም ከቀኑ 11 ሰዓት ድረስ እንዲመልሱ አሳስበዋል። ቀነ ገደቡን አክብረው ገንዘቡን በሚመልሱት ሰዎች ላይ በቀጣይ የሚወሰድ ሕጋዊ እርምጃ እንደማይኖርም አረጋግጧል። ባንኩ የስርዓት ችግሩ ከተከሰተ በኋላ አላግባብ ገንዘብ ያወጡ ሰዎች እንዲመልሱ ለመጀመሪያ ጊዜ በሰጠው ቀነ ገደብ ከ14400 በላይ ግለሰቦች የወሰዱትን ገንዘብ ሙሉ በሙሉና በከፊል መመለሳቸውን አስታውቋል። ትላንት ማክሰኞ ስማቸውን፣ የሂሳብ ቁጥራቸውንና ሂሳባቸውን የተከፈተበትን ቅርንጫፍ ይፋ ያደረገው ባንኩ ወስደዋል የተባሉትን ገንዘብ በሙሉ ያልመለሱ 565 ግለሰቦችና በከፊል ተመላሽ አድርገዋል የተባሉት 5166 ግለሰቦች ገንዘቡን በተሰጠው ቀነ ገደብ እንዲመልሱ አሳስቧቸዋል። በተሰጠው ቀነ ገደብ ውስጥ ገንዘቡን ተመላሽ ካላደረጉ ግን የተለያዩ የብዙሃን መገናኛ ዘዴዎችን በመጠቀም ሙሉ ስማቸውንና ፎቶአቸውን ለሕዝብ ይፋ እንደሚያደርግና በሕገወጥ መንገድ ገንዘብ በመውሰድ ወንጀል እንዲጠየቁ ለሚመለከታቸው የሕግ አካላትና ተቋማት እንደሚያሳውቅ አስጠንቅቋል። ከነኚህ ተቋማት ጋር በመተባበርም ቀጣይ የወንጀል የፍትሐ ብሔርና የአስተዳደር ሕጋዊ እርምጃዎች እንዲወሰዱባቸው እንደሚያደርግ ገልጿል። የኢትዮጵያ ንግድ ባንክ ከ12 ቀናት በፊት ያጋጠመውን የስርዓት ችግር ተከትሎ ከተወሰደበት ገንዘብ ውስጥ እስካሁን 80 ከመቶውን ማስመለሱን የብሔራዊ ባንክ ገዢ ማሞ ምህረቱ ትላንት ማክሰኞ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብረትና ክብራን፣ የተጠቀምነው ምስል ለሌላ ዘገባ የተዘጋጀ በመሆኑ ይቅርታ እንጠይቃለን። ዩናይትድ ስቴትስ ከአፍሪካ የምታስገባውን የምግብ ሸቀጥ ለመጨመር አዲስ ተነሳሽነት ዛሬ ረቡዕ ይፋ አድርጋለች። አሳና የባህር ውጤቶች፣ ለውዝና የቅባት እህሎች እንዲሁም ቅመማ ቅመሞች ይገኙበታል ተብሏል። ልዩ አፍሪካዊ ምግቦች ተብለው የተገለጹትን ሸቀጦች በቀጣዩ 18 ወራት ወደ አሜሪካ ለማስገባት 300 ሚሊዮን ዶላር እንደተመደበ በአሜሪካ ዓለም አቀፍ ልማት ድርጅት ዩኤስኤድ የዩኤስኤአይዲ የአፍሪካ ንግድ ክፍል የተሰኘው ቢሮ አትላንታ ላይ በተዘጋጀ የንግድ ትርኢት ላይ ይፋ አድርጓል። የአትላንታው የንግድ ትርኢት በተለይም በደቡብ አፍሪካ ላይ ያተኮረ እንደነበር ታውቋል። በፕሮግራሙ በአነስተኛ አቅም የሚያመርቱ ገበሬዎች ተጠቃሚ ይሆናሉ ተብሏል። በርካታ ሀገራት ወደ አሜሪካ ገበያ ለመዝለቅ የፕሮግራሙ ተጠቃሚ እንዲሆኑ እንሻለን ሲሉ የዩኤስኤአይዲ ምክትል አስተዳዳሪ ኢዛቤል ኮልማን ለኤኤፍፒ ዜና ወኪል ተናግረዋል። በአሜሪካ ያሉ አስመጪዎች ከአፍሪካ በርከት ያሉ የምግብ ሸቀጦችን ማስገባት እንደሚሹ እንደገለጹላቸው ኮልማን ጨምሮ አስታውቀዋል። በአሜሪካ የሚገኘው የአፍሪካ ዳያስፖራ ፍላጎትንም ከግምት ያስገባ ተነሳሽነት እንደሆነም ተመልክተዋል። በላይቤሪያ በአንድ የወርቅ ማዕድን ቁፋሮ ላይ በደረሰ አደጋ 13 ሰዎች ሲሞቱ በርካቶች በናዳው ስር ተቀብረው ሊሆኑ እንደሚችሉ ተዘግበዋል። የአገሪቱ የአደጋ መከላከያ ቢሮ እንዳስታወቀው 25 የሚሆኑ ማዕድን አውጪዎች የአደጋው ሰለባ ሆነው የነበረ ሲሆን 4 የሚሆኑት በሕይወት ተገኝተዋል። በዓለም ካሉ እጅግ ደሃ አገራት ተርታ በምትመደበው ላይቤሪያ ከመንግሥት ቁጥጥር ውጪ በሆኑ ቦታዎች ባህላዊ ወርቅና አልማዝ አውጪዎች ሕይወታቸውን ለአደጋ በሚያጋልጥ ቁፋሮ ላይ ይሰማራሉ። ባለፈው ጥር በማሊ በተከሰተ ተመሳሳይ አደጋ 60 ሰዎች ሕይወታቸውን አጥተዋል። በላይቤሪያም ከአራት ዓመታት በፊት አንድ የማዕድን ጉድጓድ ተንዶ 50 ሰዎች ሞተዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሊባኖስ የሚገኘው ሂዝቦላ 30 የሚሆኑ ሮኬቶችን ወደ ሰሜን እስራኤል አስወንጭፏል። ሊባኖስ ለጥቃቱ ኃላፊነት በመውሰድ ሂዝቦላ ለጥቃቱ ኃላፊነት በመውሰድ ሮኬቶቹን የተኮሰው እስራኤል 7 የሊባኖስ ሱኒ ሙስሊም አባላትን በአየር ጥቃት መግደሏን ተከትሎ መሆኑን አመልክተዋል። የሐማስና እስራኤል ጦርነት ከጀመረ ወዲህ ሂዝቦላ ወደ እስራኤል ሮኬቶችን ሲያስወነጭፍ ቆይቷል። በሊባኖስና በእስራኤል ድንበር መካከል በየቀኑ ሁከት የሚታይ ሲሆን ሂዝቦላና እስራኤል ወደ ለየለት ጦርነት እንዳይገቡ ዓለም አቀፍ ሸምጋዮች ጥረት በማድረግ ላይ ናቸው። የተኩስ አቁም ላይ ለመድረስ ሐማስ ያቀረባቸውንና ቅዠት ብሎ የገለጹትን ቅድመ ሁኔታን እንደማይቀበሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት ማክሰኞ አስታውቀዋል። እስራኤል ጦርነቱን እንድታቆምና ከጋዛ ሙሉ ለሙሉ እንድትወጣ ሲል ሐማስ የሚያቀርበውን ጥያቄ እስራኤል አትቀበልም። በመሆኑም ሐማስ በቅርቡ የቀረበውን የተኩስ አቁም ሐሳብ ውድቅ አድርጓል። እስራኤል ሐማስን ሙሉ ለሙሉ መደምሰስ እንደምትሻ ስትገልጽ ቆይታለች። በጋዛ የሚገኘው የጤና ሚኒስቴር በቅርቡ እንዳስታወቀው በጦርነቱ እስካሁን 32,000 ሰዎች ሲገደሉ 74,000 የሚሆኑ ደግሞ ቆስለዋል። ፈረንሳይ 170 የሚሆኑ ዜጎቿን በወሮበሎች በመናጥ ላይ ካለችው ሄይቲ ማስወጣቷን የአገሪቱ የውጭ ጉዳይ ሚኒስቴር ዛሬ ረቡዕ አስታውቋል። በፈረንሳይ ወታደራዊ ሄሊኮፕተር በተከናወነው ዜጎችን የማስወጣት ሥራ 70 የሚሆኑ የሌሎች አገራት ዜጎችም እንደተካተቱ የኤኤፍፒ ዘገባ አመልክቷል። ሰዎቹ በአካባቢው ወደሚገኘው የፈረንሳይ ባህር ኃይል መርከብ ተዛውረው በኋላም ማርቲኒክ ወደ ተሰኘችው የፈረንሳይ ግዛት እንደሚወሰዱ ታውቋል። አብዛኞቹ ጥንድ ዜግነት ያላቸው 1,000 የሚሆኑ ፈረንሳውያን በሄይቲ እንደሚኖሩ የፈረንሳይ የውጭ ጉዳይ ሚኒስቴር አስታውቋል። የሄይቲ መዲና ፖርቶ ፕሪንስ በአብዛኛው በወሮበሎች ቁጥጥር ስትሆን ባለፈው የካቲት በመካከላቸው የተነሳውን ውጊያ ተከትሎ የአገሪቱ ጠቅላይ ሚኒስትር ኤሪየር ሄንሪ ስልጣናቸውን ለቀዋል። ጠቅላይ ሚኒስትሩ ከስልጣን የለቀቁት የወሮበሎቹ ጥምረት በጠየቀው መሰረት መሆኑ ታውቋል። ጠቅላይ ሚኒስትሩ ስልጣናቸውን ቢለቁም ሁከቱ ጋብ አላለም። የአዲስ የሽግግር መንግስት እንዲቋቋም በመጠበቅ ላይ ያሉት የአገሪቱ ዜጎች በከፍተኛ የምግብ እጥረት በመቸገር ላይ መሆናቸውም ታውቋል። በመጨረሻም የቻይናው ፕሬዚደንት ሺጂንፒንግ የአሜሪካ የንግድ ማህበረሰብ መሪዎችን ቤጂንግ በሚገኘው በታላቁ የህዝብ አዳራሽ ተቀብለው አነጋግረዋል። አዲሱን የአገሪቱ የንግድ ህግ ተከትሎ መንግስት ዓለም አቀፍ ባለሀብቶችን ለመሳብ የሚያደርገው ጥረት አካል ነው ተብሏል። ቻይና አዳዲስ የህግ ማነቆዎችን ማውጣቷና እርምጃዎችን መውሰዷን ተከትሎ አገሪቱ በቀጥታ ከውጭ የምታገኘው ኢንቨስትመንት ባለፈው ዓመት 8% ቀንሷል። ፕሬዚደንት ሺ ጂንፒንግ በብሔራዊ ደህንነት ላይ ከፍተኛ ትኩረት በመስጠታቸው ህጉን ልንጥስ እንችላለን የሚለው ስጋት ባለሀብቶችን እንዲሸሹ አድርጓል። ያም ሆኖ ግን የቻይና ባለሥልጣናት የውጭ ባለሀብቶችን ለመሳብ ጥረት በማድረግ ላይ ናቸው። አሜሪካውያን ባለሀብቶቹ ከሺጂንፒንግ ጋር ለ90 ደቂቃ ያህል የተነጋገሩ መሆኑ ታውቋል። ሺጂንፒንግ ባለፈው ህዳር በአሜሪካ የንግዱ ማህበረሰብ አባላት የራት ግብዣ የተደረገላቸው ሲሆን በስፍራው ሲደርሱም ደማቅ አቀባበል አድርገውላቸው ነበር። ክብራትና ክብራን፣ ለምሽቱ ያዝነው ዜና በዚሁ ተፈጽመዋል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የመጋቢት 18 2016 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በምዕራብ አርሲ ዞን ዶዶላ ከተማ ከትናንት በስቲያ ሰኞ ምሽት በታጣቂዎች እንደተፈጸመ በተገለጸ ጥቃት 11 ሰዎች መገደላቸውን የዶዶላ ከተማ አስተዳደር ገልጿል። ጥቃቱ በዶዶላ ከተማ ደነባ ክፍለ ከተማ በደብረ ቅዱሳን ጻድቁ ገብረ ክርስቶስ ቤተ ክርስቲያን ሰበካ ላይ መፈጸሙን ለአሜሪካ ድምፅ የተናገሩት የዶዶላ ከተማ ኮሚኒኬሽንስ ጽሕፈት ቤት ኃላፊ አቶ አማን ዳቤ በመኖሪያ ቤታቸው የነበሩ 11 ሰዎች ተገድለዋል ብለዋል። ግድያውን አስመልክቶ ዛሬ ረቡዕ መግለጫ ያወጣው እናት ፓርቲ በበኩሉ መንግሥት አሁንም የዜጎችን ደህንነት መጠበቅ አልቻለም ሲል ተችቷል። ገልሞ ዳዊት ዝርዝር አለው።
በኦሮሚያ ክልል ምዕራብ አርሲ ዞን ዶዶላ ከተማ ከትላንት በስቲያ ሰኞ መጋቢት 16 ቀን 2016 ዓ.ም ከምሽቱ 3 ሰዓት ገደማ በተፈጸመ ጥቃት የ11 ሲቪሎች ሕይወት ማለፉን የከተማ አስተዳደሩ ኮሚኒኬሽን ጽሕፈት ቤት ኃላፊ ለአሜሪካ ድምፅ ተናግረዋል።
ራኮኒ ኦማሜ ጀባ ራኪቲ ኦማሜ ኮናሞ ዋንታ ኦማሜ
በዕለቱ ምሽት 3 ሰዓት ገደማ ላይ በድንገት በተፈጸመ ጥቃት 11 ሰዎች ሞተዋል። ተመተው የተጎዱም አሉ። ከጥቃቱ ጀርባ በገደብ አሳሳ በአዳባ በክልልም ደረጃ ታጥቆ የሚንቀሳቀሰው ማለትም በሸኔ ነው የሚል መላምት አለ። ነገር ግን ምርመራ እየተካሄደ ነው።
የዚህ ሰው ሁሉ ህይወት ሲያልፍ ለምን የጽጥታ ኃይል በፍጥነት አልደረሰም በሚል የተጠየቁት አቶ አማን በሰጡት ምላሽ
ጥቃቱ የተፈጸመው በደነባ ክፍለ ከተማ ደብረ ቅዱሳን ጻድቁ አቡነ ገብረ ክርስቶስ ቤተ ክርስቲያን አቅራቢያ ነው። ይህ ኃይል ሆን ብሎ የሃይማኖት አባትንና ልጆቻቸውን የገደለው እርስ በርስ ግጭት እንዲነሳ ለማድረግ ነው ብለን እንገምታለን። እነዚህ ሰዎች ግድያው የተፈጸመባቸው በቤታቸው ሳሉ በቅርብ ርቀት ተተኩሶባቸው ነው። በጣም ታስቦበት የተፈጸመ ግድያ ነው ብለን እናምናለን። ሁኔታውም ይህን ያሳያል። መንግስት ይህን ግድያ በጽኑ ያወግዛል። ለደረሰው የንጹሃን ሞትም የተሰማውን ሐዘን ይገልጻል።
ከጥቃቱ ፈጻሚዎች በቁጥጥር ስር የዋለ ስለመኖሩ የተጠየቁት የዶዶላ ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤት ኃላፊው ተከታዩን ብለዋል።
አሁን ክትትል እየተደረገ ነው። በዚህ ኃይል ላይ እርምጃ ለመውሰድ እስከ ክልል ድረስ ምርመራ እየተጣራ ነው። ይህ ግድያ ሰላማዊ የነበረውን አካባቢ ስም ለማጠልሸት የተደረገ ነው።
በጉዳዩ ላይ ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የእናት ፓርቲ ዛሬ ረቡዕ ባወጣው መግለጫ ባለፈው ሰኞ ተፈጽመዋል የተባለውን ግድያ አውግዘዋል። የፓርቲው የብሔራዊ ስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ ግድያው በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮችና አገልጋዮች ላይ ያነጣጠረ ነው ብለዋል።
በኦሮሚያ ክልል ምዕራብ አርሲ ዞን ዶዶላ ከተማ መጋቢት 16 ቀን 2016 ዓ.ም ከምሽቱ 3 ሰዓት ተኩል ጀምሮ በታጣቂ ኃይሎች በተፈጸመ ጥቃት የደብረ ቅዱሳን ቅዱስ ገብረ ክርስቶስ ቤተክርስቲያን አገልጋይ መርጌታ፣ ሁለት ልጆቻቸውና ባለቤታቸውን ጨምሮ ከሁለት ወራት በፊት ስርዓተ ጋብቻቸውን የፈጸሙ ሙሽሮች፣ አንድ ዲያቆን ከባለቤቱና ታላቅ እህቱ ጋር በአጠቃላይ 7 ንጹሐን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ካህናትና ምዕመናን በአሰቃቂ ሁኔታ በታጣቂዎች መገደላቸውን ከአካባቢው ነዋሪዎች መረዳት ችለናል። በተጨማሪም ከደቡብ ክልል አካባቢው ላይ መጥተው በከተማ በቀን ሰራተኝነት ይሰሩ የነበሩ 4 ንጹሐን ዜጎችም እንደዚሁ በታጣቂ ኃይሎች መገደላቸውንና ሌሎች ከፍተኛ ጉዳት የደረሰባቸው 7 ያህል ሰዎችም በዶዶላ አጠቃላይ ሆስፒታል ሕክምና እየተደረገላቸው መሆኑን እዛው ከአካባቢው ከሰጡን የመረጃ ምንጮቻችን ለማረጋገጥ ችለናል። እንግዲህ ከዚህ ማብቂያ ካጣው አሰቃቂ ግድያ ጋር በተያያዘ እኛ እንደ እናት ፓርቲ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶችና ምዕመናንን አሰቃቂ ግድያ በማስቆምና መንግስታዊ ኃላፊነቱን በመወጣት ከነዚህ ንጹሐን ደም ነፃ መሆኑን በአስቸኳይ ሊያረጋግጥ ይገባል ብለን እናምናለን። ይህንንም ደግሞ በተዋጣ ደረጃ ማከናወን ይችል ዘንድ መንግስት እንደ መንግስት ያሉትን የጸጥታ አካላትን መዋቅር ፍተሻ እንዲያደርግ፣ እንዲህ ያሉ ክፍተቶች የሚፈጠሩበት ምክንያት ምንድን ነው የሚለውን እንዲያጠና፣ በተቻለ መጠን ደግሞ መንግስት እንደ መንግስት የህዝቡን ነጻነት የህዝቡን በሰላም ወጥቶ መግባት የማስከበር ግዴታና ኃላፊነት ስላለበት በዚህ ያህል መጠን የቀደሙ ስህተቶችን አርሞ በዘላቂነት እንዲህ ያሉ ድርጊቶች የሚፈቱበትን ሁኔታዎች እንዲያመቻች የሚያሳስብ መግለጫ ወጥተናል።
ለተፈጸመው ግድያ ፓርቲው መንግስትን ተጠያቂ ያድርጋል ያሉት አቶ ዳዊት፣ ቀደም ሲል አገሪቱ ገጥሟታል ላሉት የፖለቲካ ቀውስ መንግስትን ለፖለቲካዊ ምክክር ጠይቀን ምላሽ ሳናገኝ ቆይተናል ብለዋል።
እንደ ትብብር ፓርቲዎች እናት ፓርቲ፣ መኢአድ፣ ኢያፓ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ፣ አማራ ጊዮናዊ ንቅናቄ አንድ ላይ ሆነን ነበረ ደብዳቤውን የጻፍነው። እንግዲህ ይህንን ያለው የጻፍነው ሐምሌ 5 2015 ዓ.ም ነው። እዛ ላይ አገራችን አስቸኳይ የሆነ የአገር አድን የፖለቲካ ድርድር እንደሚያስፈልጋት ውይይት እንደሚያስፈልጋት ጠቅሰን ለዚህም ደግሞ አማራጭ ይሆናሉ ያልናቸውን መፍትሄዎች ሁሉ ወደ 8 ነጥቦች አመላክተን ጽፈንላቸው ነበረ። ማንም ጠርቶ ምንድን ነው ሀሳባችሁ ብሎ የጠየቀን አካል የለም፣ ያቀረበንም አካል የለም።
በዶዶላ ከተማ ባለፈው ሰኞ ለተገደሉት ለ11 ሟቾች ትላንት የቅብር ስነ ስርዓት መፈጸሙም ታውቋል። ግድያውን አስመልክቶ የአሜሪካ ድምፅ ያነጋገራቸው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የህዝብ ግንኙነት መምሪያ ክፍል ባልደረባ ቤተ ክርስቲያኒቱ የመንግስት የጸጥታ ኃይል የምርመራ ሪፖርትን በመጠባበቅ ላይ እንደሆነች ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
አድማጮቻችን ለተፈጠረው የቴክኒክ ችግር በድጋሚ ይቅርታ እንጠይቃለን። የምትከታተሉት ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ዳዊት ገልሞ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የኢህአፓ ሊቀመንበር ትናንት ማክሰኞ በቁጥጥር ስር ሲውሉ የፓርቲው ምክትል ሊቀመንበርና የትንሣኤ ሰባ እንደርታ ፓርቲ ምክትል ሊቀመንበር ዳግም ከእስር ተለቀዋል። የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ከታሰሩበት የአዋሽ አርባ ወታደራዊ ማሰልጠኛ ካምፕ ባለፈው ሳምንት ሐሙስ እንደተለቀቁ ተነግረዋል። በተመሳሳይ ምክንያት በዚያው በአዋሽ አርባ ከታሰሩት ፖለቲከኞች መካከል የትንሣኤ ሰባ እንደርታ ፓርቲ ምክትል ሊቀመንበር አቶ ጊዳና መድህንም እንደተለቀቁ የፓርቲው ሊቀመንበር አቶ ከበደ አሰፋ አረጋግጠዋል። ትናንት ከታሰሩት የኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ ጋር የእርስ በርስ ጦርነት ይብቃ በሚል ተጠርቶ የነበረውን ሰልፍ ሲያስተባብሩ የነበሩ ሌሎች ሁለት ፖለቲከኞችም በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያሰማናል።
የእርስ በርስ ጦርነት ይብቃ በሚል መሪ ቃል ለህዳር 30 ቀን 2016 ዓ.ም ተጠርቶ ከነበረው ሰላማዊ ሰልፍ ጋር በተያያዘ ከህዳር 27 ቀን ጀምሮ በእስር ላይ የነበሩ ሁለት የፖለቲካ ፓርቲ አመራሮች ባለፈው ሳምንት ሐሙስ መጋቢት 12 ቀን ከእስር ተለቀዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ህዳር 27 ቀን አዲስ አበባ ላይ ተይዘው በቀጣዩ ቀን ወደ አዋሽ አርባ መዛወራቸውን አስታውሰዋል። ለሶስት ወር ከ15 ቀን በታሰሩባቸው ጊዜያት ክስ ሳይመሰረትባቸው ቆይተው መለቀቃቸውን ተናግረዋል።
ምንም አይነት ምርመራ የለም። እንደ ማንኛውም ሰው የውጭ እንደሰማ ነው የሁኔታውን ሰልፉን ሽፋን በመጠቀም ሁለቱ ኃይሎች መደገፍ ፋኖንና ሸኔን የሚል ነው። እሱን ነግረውናል። በወቅታዊ ብለው እንደዛ ለእኔ ስፔሲፊክ ከውጭ ኃይሎች ጋር እንደዚህ እንደዚህ ከማለት ያለፈ ግልጽ የሆነ ምርመራም ቃልም አልተቀበሉም። በቃ ማቆየት ነው። ፍርድ ቤትም አልከሰሱንም። እየመረመርን ነው እያሉ ግን ያቆዩን ነበረ። በመጨረሻም አዋሽ አርባ ከህዳር 30 እስከ መጋቢት 12 አቆይተውን መጋቢት 12 ቀን እኔም የሰባ እንደርታ ምክትል ሊቀመንበር ጊደና መድህንን መጨረሻ ላይ ያው ለቀቁን።
የትንሣኤ ሰባ እንደርታ ፓርቲ ምክትል ሊቀመንበር አቶ ጊደና መድህንም በተመሳሳይ ቀን መለቀቃቸውን የፓርቲው ሊቀመንበር አቶ ከበደ አሰፋ አረጋግጠዋል።
አቶ ጊደና ከተለያዩ የጸረ ሽብር ኃይሎች ጋር የተለያዩ ግንኙነቶች አሉ የሚል ጥርጣሬ ነበር። በተለይ ከዚህ ከሱልፍ ጋር ተያይዘው የተለያዩ አካላት ስንጠይቅ ሲሰጡን የነበሩ ምላሾች በአስቸኳይ ጊዜ አዋጁ መሰረት ከተለያዩ የጸረ ሽብር ኃይሎች ጋር ግንኙነት አለው ተብሎ የተጠረጠረን ሰው አስሮ የማጣራት መብት ለአዋጁ እንደሚፈቅድላቸው ነበር ያስረዱን። በዛ መሰረት እያጣራን ነው ነበር የሚሉት። እንግዲህ በስተ መጨረሻ ከሁሉም አይነት ጥርጣሬዎች ነጻ ሆኖ ነው የተለቀቀው። በፈቃደኝነት ጥብቅና የቆሙላቸው አካላትም ነበሩ። እነሱም አካልን ነጻ የማድረግ ክስ አስገብቶ ነበር። በዛ በኩልም ፍርድ ቤቱም ማትከሷቸው ከሆነ ልቀቋቸው የሚል ውሳኔ መስጠቱ ይታወቃል። እነሱም ክስ ሳይመሰርቱ የፍርድ ቤት ውሳኔ ማክብረው ለቀውታል።
ሰልፉን ያስተባብሩ ከነበሩት 13 ፖለቲከኞች መካከል ህዳር 27 ቀን የታሰሩት አራት ነበሩ። ከነርሱም መካከል የትንሳኤ ሰባ እንደርታ ፓርቲ ጸሐፊ ካልአዩ መሃሪ ከአምስት ቀናት ቆይታ በኋላ ሲለቀቁ፣ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራር አባል አቶ ናትናኤል መኮንን እስካሁን ድረስ በአዋሽ አርባ በእስር ላይ እንደሚገኙ መጋቤ ብሉይ አብርሃም ሃይማኖት ተናግረዋል። በተያያዘ የሰልፉ አስተባባሪዎች ከነበሩት መካከል የኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ ትናንት ማክሰኞ መጋቢት 17 ቀን ከቢሮአቸው በፖሊስ ተይዘው መወሰዳቸውንና ዛሬ ፍርድ ቤት መቅረባቸውን የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ገልጸዋል። በረዳት ፕሮፌሰር ዝናቡ መዝገብ ምርመራ እየተደረገባቸው የሚገኙ ሌሎች ሁለት ግለሰቦችም አብረው ፍርድ ቤት መቅረባቸውን አመልክተዋል።
ዛሬ አራዳ ፍርድ ቤት የጊዜ ቀጠሮ ችሎት ፕሮፌሰር ዝናቡን እና የማያውቃቸውን ሁለት ሰዎች አቅርቦ ነበር። የተጠረጠረበት የሚሉት ባስ ላይ በየካቲት 17 ቀን ቦምብ ፈንድቶ ነበረ ባስ ውስጥ። ይህንን ያደረገው ፋኖ ነው፣ ፋኖ ያሸንፋል በሚል ለፋኖ ድጋፍ በፌስቡክ ጻፎ ነው የሚለው። በማህበራዊ ሚዲያ ገጾች ይህንን አስተላልፈዋል ብሎ አቀረበ ፖሊስ። እነዚህም ከእሳቸው ጋር ያሉትም በተመሳሳይ ይህንኑ ተግባር ተገበሩ በሚል በፕሮፌሰር ዝናቡ ስር አካተዋቸዋል። እነርሱ ምንም እንደማያውቁ፣ እርስ በርስ እንደማይተዋወቁ፣ በፖለቲካ ውስጥ አባል እንዳልሆኑ ጠበቃቸው ማስረዳች። ፕሮፌሰር ዝናቡ ደግሞ የኢህአፓ ሊቀመንበር ህጋዊ የሆነ ድርጅት ታጋይ መሆናቸውንና አይደለም በእንደዚህ አይነት ማህበራዊ ሚዲያ ውስጥ አንድም ቀን ጽፎ እንደማያውቁ፣ እንደዚህ አይነት የፌስቡክ ጽሁፍም እንዳልጻፉ አስረድተዋል። ስለሆነ በአስቸኳይ ዋስትና መብት ይረጋገጥልኝ የሚል ጥያቄ ያቀረቡ፣ ፖሊስ አይ በመረጃ ነው በሚል ምላሽ ሰጥቷል። ስለዚህ የ14 ቀን ጊዜ ቀጠሮ ይሰጠን አለ። ክብርት ዳኛዋም የ13 ቀን ጊዜ ቀጠሮ ሰጥተዋል።
የተሰረዘውን ሰልፍ ሲያስተባብሩ ከነበሩ 13 ሰዎች መካከል አቶ ዮሴፍ ተሻገርና አቶ ኢዮብ ገብረስላሴ የተባሉ ፖለቲከኞች ደግሞ ፋኖን የሚደግፍ ጽሑፍ በማህበራዊ የትስስር ገጻችሁ አጋርታችኋል በሚል ተመሳሳይ ወንጀል ተጠርጥረው ባለፈው ሳምንት ቅዳሜ በቁጥጥር ስር መዋላቸውንና ከትናንት በስቲያ ሰኞ ፍርድ ቤት መቅረባቸውን አክለው ገልጸዋል። ባለፉት ቀናት የታሰሩትን ፖለቲከኞች በተመለከተ ከመንግስት በኩል የተሰጠ መግለጫ የለም። ስለ ጉዳዩ የጠየቅናቸው የፌዴራል ፖሊስ ቃል አቀባይ አቶ ጄላን አብዲ ጉዳዩን አጣርተው ምላሽ እንደሚሰጡን ተናግረዋል። ከሰልፉ አስተባባሪዎች መካከል አራቱ በቁጥጥር ስር በዋሉበት ህዳር 27 ቀን የጸጥታና የደህንነት የጋራ ግብረ ኃይል ባወጣው መግለጫ በሰላማዊ ሰልፍ ሽፋን በአዲስ አበባ የሽብር ጥቃት ለመፈጸም ያቀዱ 97 ተጠርጣሪዎች በቁጥጥር ስር ውለዋል ማለቱ ይታወቃል። በቁጥጥር ስር የዋሉት ተጠርጣሪዎች የአማራ ክልል ጽንፈኛ ኃይሎችና የሸኔ የሽብር ቡድን ብሎ ከገለጻቸው ታጣቂዎች ጋር ግንኙነት እንዳላቸው ከመጠቆም ውጭ በወቅቱ የወጣው መግለጫ ማንነታቸውን በይፋ አላሳወቀም። የሰልፉ አስተባባሪዎች በቁጥጥር ስር ውለዋል ከተባሉት 97 ተጠርጣሪዎች መካከል ስለመሆናቸውም በግልጽ አልተመለከተም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። የትግራይ ክልል ታጣቂ ኃይሎች ወደ ራያ አላማጣ በመግባት አንድ ቀበሌ መቆጣጠራቸውን የአላማጣ ከተማ ከንቲባ አስታወቁ። ከንቲባው ኃይሉ አበራ ኃይሎቹ በቀበሌዎቹ የሚገኙትን ጎጦች ለመቆጣጠር ወሰዱት ባሉት ጥቃት ሲቪሎች መገደላቸውን፣ የአካል ጉዳት መድረሱና ተቋማት መዘረፉንም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎን በበኩላቸው ወንጀላውን አስተባብለዋል። በአንጻሩ ከራያ አላማጣ በኩል ትንኮሳ ተፈጽሞ እንደነበርና እሱንም መመከት እንደተቻለ ለአሜሪካ ድምፅ ተናግረዋል። ሁለቱም አካላት የፕሪቶሪያ ሰላም ስምምነት እንዳይተገበር ፍላጎት አላቸው በሚል እርስ በርስ ይካሰሳሉ። መስፍን አራጌ የዚህን ጉዳይ ዝርዝር ይነግረናል።
የአላማጣ ከተማ ጊዜያዊ አስተዳደር ከንቲባና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ለአሜሪካ ድምጽ እንዳስረዱት ከትግራይ ክልል ጊዜያዊ አስተዳደር ተነሱ ያሏቸው የታጠቁ ኃይሎች ወደ ራያ አላማጣ በመግባት ከትናንት በስቲያ መጋቢት 16 2016 ዓ.ም ሌሊት የተወሰኑ ቦታዎችን እንደያዙ ጠቁመዋል። ኃይሎቹ ሰንዝረዋል ያሉት ጥቃትም ለሰላማዊ ሰዎች ሞት፣ አካል ጉዳት፣ ንብረት ውድመትና ዘረፋ ምክንያት መሆኑን ጠቅሰዋል።
ጠቅላላ አርሚ 24 የሚባለው ሰራዊት ነው ከነሙ ሁሉ አጥሞ የመጣው ብሬኑን፣ ዲሽካውን፣ ሁሉንም የቡድን መሳሪያዎችን ይዞ ነው ወረራ ያካሄደው። ትናንት ብዙ ቦታዎች ላይ ወረራ ለማድረግ ሞክረዋል። በተለይ በአዲስ ብርሃን የሚባል ቀበሌ፣ ራያ አላማጣ ቀበሌ ሙሉ በሙሉ ተቆጣጥረዋል። በተለይ ኮሲም ጨጓራ እንደያዘ ነው። መከላከያም ገብቶ አይቷል፣ ቦታዎች እንደያዙም አረጋግጧል። ዛሬ ላይ የአፍሪካ ህብረት ሰዎችን መጥተው ነበር፣ የት የት አካባቢ እንደገቡም ታይቷል። ኮሲም አንደኛ ደረጃ ትምህርት ቤት እያወደሙት ነው ያሉት። ቀደም ሲል ለቀው ሲሄዱ አካባቢውን አውድሞ ትምህርት ቤቱን አውድሞ ሀብትና ንብረትን ዘርፈው ብርሄድ የአማራ ብሔራዊ ክልላዊ መንግስት የተለያዩ ድጋፎችን በማድረግ ትምህርት ቤት መልሶ በማቋቋም ተማሪዎች ወደ ትምህርት ገበታ እንዲገቡ አደረጉ። አሁን ደግሞ ዛሬ የነበሩትን አዳዲስ ወንበሮችም ይሁን መማሪያ መጽሐፍቶች ሙሉ በሙሉ ጭነዋል። ያለውንም ንብረት አውድመዋል። አሁን 11:30 ላይ ነው መረጃው የደረሰ። ወደፊት አሁንም እየተንቀሳቀሱ ነው ያሉት።
የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ አለፎም ግን ውንጀላውን አይቀበሉትም። እንደውም ትንኮሳ የተፈጸመብን ከራያ አላማጣ በኩል ነው ሲሉ ይከሳሉ።
የአማራ ታጣቂዎች ከአሁን በፊት ባልያዙትም ከአሁን በፊት በኃይል በያዙትም አካባቢ ላይ ከዛው ተነስቶ በእኛ ታጣቂዎች ውጊያ ነው የከፈቱት፣ ትንኮሳ ማለት ነው። ስለዚህ ያ ትንኮሳ ከመከላከያ ሰራዊት በጋራ ሆነን ተነጋግረን መከላከያ ሰራዊት እንዲያስቆመው ተደርገዋል፣ በጊዜው እንዲቆም ተደርገዋል። ይህንን አንድ እውነታ ነው። እንደ እውነቱ ግን እነሱ በእኛ ላይ ተኩስ ፈጽመዋል፣ ተኩስ ከፍተዋል። መከላከያ ሰራዊት ተነጋግረን መከላከያ እንዲያስቆማቸው ተደርገዋል።
የተሰነዘረውን የትንኮሳ ክስ ማደናገሪያ ሲሉ የማይቀበሉት ከንቲባ ኃይሉ የአሁን ወረራ ድንገቴ ሳይሆን ቀደም ሲል በተለያዩ መንገዶች ሲፈጸም ነበር ይላሉ።
ድንገተኛ ነው ማለት አይቻልም። አምቡላንስም አስጠግተዋል። ሌሎች ለጦርነት የሚያስፈልጉ ግብአቶችን አዘጋጅተው ነው ወደ ጦርነት ውስጥ የገቡት። ቀደም ሲል የካቲት ወር መጨረሻ አካባቢ ላይ ራያ አላማጣ ባላ ላይ ወፍላ ላይ ወረራዎችን አካሂደዋል። ያን ወረራ ሲያካሂዱ እሳቢያቸው ምንድን ነው? ያው አማራ ክልል ትርምስ ውስጥ ነው ያለው፣ ማዕከላዊ መንግስቱም ያው በተለያዩ ቦታዎች ውስጥ የተወጣጠረ ነው። ስለዚህ ወቅቱ፣ ሰዓቱ፣ ጊዜውም አሁን ነው የሚል አቋም ወስደው እንቅስቃሴ አድርገው ወረራ ያካሄዱ።
የትግራይ ክልል ጊዜያዊ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አካባቢዎቹ አሁንም የትግራይ ህጋዊ አካል ናቸው ይላሉ።
ተያዘብን የሚሉት ደግሞ አላማጣ ትግራይ እንጂ አማራ አይደለም። እንደዛ አይነት ክስም የሚጠቅም አይደለም። ችግሮቹ እንኳን ቢኖሩ ሁሌ የምንለው ነገር አለ፣ በዚህ መንገድ ሄዶ የሚፈታ አይደለም። ትግራይ ውስጥ በኃይል ተቀምጦ ተያዘብን የሚባለው ትርክት መቆም ያለበት ቀልድ ነው።
አቶ ኃይሉ በበኩላቸው አካባቢው ኢህአዲግ ደርግን አስወግዶ ስልጣኑን ሲይዝ ከህዝብ እውቅናና ከህግ ውጭ በኃይል የከለለው ነው ሲሉ ይከራከራሉ። በሌላ በኩል አቶ ረዳኢ የማንነት ጥያቄዎች የሚስተናገዱበት ህጋዊ መንገድ አለ፣ እሱን ተከትሎ መጠየቅ እንጂ በኃይል አካባቢውን መቆጣጠር ለሌላ ችግር ይዳረጋል ሲሉ ያስጠነቅቃሉ።
መጀመሪያ ወደ ህገ መንግስታዊ ስርዓቱ እንመለስ። ህገ መንግስታዊ ስርዓቱ የሚለውን ሁላችንም ለህገ መንግስቱ ታማኝ እንሆን። ህገ መንግስቱ ችግር አለበት የሚባልም ከሆነ ህገ መንግስቱ የሚስተካከልበት ስርዓት ነው መቅደም ያለበት እንጂ ጉልበት አለኝ ብለህ የሆነ ኃይል መከታ አድርገህ የምትፈጽመው ጥፋት በዘላቂነት ዋጋ የሚያስከፍል ይሆናል።
አቶ ኃይሉ ደግሞ ህገ መንግስቱን መሰረት አድርገው ለትግራይ ክልል ያቀረቧቸው ጥያቄዎች ምላሽ አለማግኘታቸው አሁን ለተፈጠረው ውጥረት ምክንያት ነው ይላሉ።
ያው 2011 ላይ ጥያቄው ገባ፣ መልስ አልሰጡም። እንደውም ይባስ ብሎ ጥቃት ነው የፈጸሙት። 2 ዓመት አለፈው። ህጉ በሚፈቅደው በህገ መንግስቱ መሰረት ጥያቄያችን በይግባኝ ለፌዴሬሽን ምክር ቤት ገብቶ ጉዳያችን አሁን ከነሱ እጅ ወጥቶ የፌዴሬሽን ምክር ቤት ነው ውሳኔ የሚሰጥበት። ስለዚህ የፌዴሬሽን ምክር ቤት የሚሆን የመንግስት አቅጣጫ ደግሞ ህዝበ ውሳኔ ነው ተብሎ ፊት ለፊት እነሱም ተነጋግሯል። ማስረጃዎች አሉ። በግልባጭም ለፌዴሬሽን ምክር ቤት ያስገባንበታል። አስፈላጊ ከሆነ ለትግራይ ክልል ምክር ቤት የገባበት የፖስታ ደረሰኞቹ ሳይቀር አታች ማድረግ እንችላለን።
ከቅርብ ጊዜያት ወዲህ የሁለቱ አካላት ውዝግብ በተንኳሽነት እርስ በርስ ወደ መካሰስ ከመሸጋገር አልፎ አካባቢውን ዳግም የውጥረት ማዕከል እንዳደረገው ነዋሪዎች ይናገራሉ። የፕሪቶሪያው ስምምነት እንዳይፈጸም ለማድረግ ነው በሚልም ሁለቱ ኃላፊዎች አንዱ በሌላው ላይ ክስ ያሰማሉ። የማንነት ጥያቄዎች ከሚነሱባቸው ካለባቸው የኢትዮጵያ አካባቢዎች አንዱ ራያ ሲሆን አማራነን ከፊሉ ትግራይነን ሌላው ደግሞ ትግራይም አማራም አይደለንም የራሳችን ማንነት አለን የሚል አቋም ያንጸባርቃሉ። ይገባኛሉ ዝግብ የሚነሳባቸውን አካባቢዎች በህዝብ ውሳኔ ለመፍታት ከትግራይ ክልል ጋር ስምምነት መደረሱን የፌደራሉ መንግስት ኮሙኒኬሽን አገልግሎት ጥር 23 ቀን 2016 ዓ.ም መግለጹን ተከትሎ የትግራይ ጊዜ አስተዳደር መግለጫውን በመግለጫ አጣጣለው ፍጹም የተሳሳተና ተቀባይነት የሌለው በማለት ነበር። በአንጻሩ የራያ የወልቃይት ጠገዴ ሰቲት ሁመራ አመራሮች መንግስት ህዝብ ውሳኔውን በፍጥነት ባለማካሄዱ አስተዳደራዊና ኢኮኖሚያዊ ችግር አጋጥሞናል ሲሉ ለአሜሪካ ድምጽ አስታውቀው ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍና ራጌን ለቀደመው ዘገባ አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ተኩል ነው። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ተኩል ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገራለን። በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት ውስጥ ትናንት ማክሰኞ በመርከብ ተገጭቶ በተደረመሰው ትልቁ የባልቲሞር ድልድይ ላይ የነበሩና ደብዛቸው መጥፋቱ የተነገረው 6 ሰራተኞች ሳይሞቱ አይቀሩም ሲሉ ባለስልጣናት ተናግረዋል። ተንታኞችም ከአደጋው ጋር የተያያዘ የአቅርቦት ችግር ሊፈጠር እንደሚችልም ጠቁመዋል። በዜና ክፍላችንና በአሶሲየትድ ፕሬስ የተጠናቀሩትን ዘገባዎች ደረጀ ደስታ አቀናብሯቸዋል።
ትላንት ማክሰኞ የደረሰው አደጋ የተከሰተው የኃይል መቋረጥ እክል የገጠመው አንድ የጭነት መርከብ ፍራንሲስ ስኮት ኪ ብሪጅ ከተባለው ትልቅ ድልድይ 2 ዋና ደጋፊ ምሰሶዎች ጋር በመጋጨቱ ነው። 985 ጫማ ወይም 300 ሜትር ርዝመት ያለው መርከብ የተጋጨው ከ1.6 ማይል ወይም 2.6 ኪሎ ሜትር ርዝመት ካለው ድልድይ ጋር ነው። ከግጭቱ በኋላ የተደረመሰው ድልድይ ፓታፕስኮ በተባለው ወንዝ ውስጥ ሲወድቅ በወቅቱ ድልድዩ ላይ 8 የግንባታና ጥገና ሰራተኞች እንደነበሩ ባለስልጣናት ተናግረዋል። ከወንዙ ውስጥ ከወደቁት ግለሰቦች መካከል 2ቱን ማትረፍ የተቻለ ሲሆን ከባድ ጉዳት የደረሰበት አንደኛው ብቻ ነው። የነፍስ አድን ጠላቂዎች ፍለጋውን ማቋረጣቸውን እስከገለጹበት ትላንት ማክሰኞ ምሽት ድረስ ደብዛቸው የጠፋውን 6 ሰዎች የማፈላለግ ስራ ቀጥለው ቆይተዋል። የዩናይትድ ስቴትስ የባህር ዳርቻ ጥበቃ ባለስልጣን ማክሰኞ ማምሻውን እንደተናገሩት በአደጋውና በወንዙ ቅዝቃዜ ምክንያት 2 የጓቲማላ ዜጎችን ጨምሮ 6ቱ ሰራተኞች በሕይወት መገኘታቸው አጠራጣሪ መሆኑን በመግለጽ የፍለጋና የማዳን ጥረቱን አቋርጧል። ዴሞክራቱ የሜሪላንድ አገረ ገዢ ዌስሙር እንዲህ ይላሉ።
Our heart goes out to the families. This is a I can't imagine how painful today has been for these families, how painful these hours have been for these families.
ለቤተሰቦቻቸው ጥልቅ ሐዘናችን እንገልጻለን። ይህ ዛሬ ለነኚህ ቤተሰቦች ምን ያህል ከባድ የስቃይ ስሜት እንደፈጠረባቸው እነዚህ ሰዓታት ለነኚህ ቤተሰቦች ምን ያህል ከባድ መምንደውንባቸው መገመት አልችልም። ከቤተሰቦቹ ጋር ተገናኝተናል። የምንችለውን ያለን አቅም ሁሉ ተጠቅመን ቤተሰቦቻቸውን በማፈላለግ እንደምንረዳ ቃል ገብተናል። ስለዚህ ዛሬ ምሽት ምንም እንኳን ከፍለጋ ወደ ማገገም ተልኮ የተሸጋገርን ቢሆንም ያለን አቅም ሁሉ በመጠቀም የሚጽናኑበትን መንገድ እናረጋግጣለን። የምንጠብቀው ቃላችን እሱ ነው።
የኃይል መቋረጥ እክል ገጥሟታል የተባለችው የጭነት መርከብ አዛዦች አደጋው ከመድረሱ በፊት የማስጠንቀቂያ መልእክት ማስተላለፋቸው ተገልጿል። ዳሊ የተባለችው መርከብ ባለቤት የሆነው ሲነርጂ ማሪን ኮርፕ 20 በሚደርሱ የመርከቡ ሰራተኞቹ ላይ ምንም ጉዳት አለመድረሱን ባወጣው መግለጫ አመልክቷል። ሲኤንኤን ዛሬ እንደዘገበው የብሔራዊ ትራንስፖርት ደህንነት ቦርድ የመርከቧን የቴክኒክ መረጃ ቋት ለመመርመር ዛሬ ረቡዕ ወደ ዳሊ መርከብ ያመራሉ። ተንታኞች እንደሚሉት የድልድዩ መደርመስ መርከቦችን ወይም ዕቃዎቻቸውን ወደ ሌላ አቅጣጫ እንዲቀይሩ የሚያስገድድ ሲሆን ይህም በአስመጪዎች ላይ መዘግየትና ያልተጠበቀ ወጪን ሊጨምር ይችላል። የሜሪላንድ አገረ ገዢ ዌስሙር ድልድዩ ይሰጥ ስለነበረው የኢኮኖሚ ፋይዳ ይህን ብለዋል።
This is a place that is a normal commute route for over 30,000 Marylanders every single day.
ይህ ስፍራ በየቀኑ ከ30,000 በላይ የሜሪላንድ ነዋሪዎች ዘንድ የተለመደ የመመላለሻ መስመር ነው። እና ኬብሪጅ ፈርሷል የሚለውን ቃል መስማት አስደንጋጭና ልብ የሚሰብር ነው። እናም ወዲያውኑ ወደ ሰዎች የሚመጣው የመጀመሪያው ሐሳብ ሰዎቹ ላይ የፈጠረው ምንድን ነው የሚለው ነው። በሰው ሕይወት ላይ የፈጠረው ተጽዕኖ ምን ነበር?
ፕሬዚደንት ጆ ባይደን ለድልድዩ መልሶ ግንባታ የፌዴራል መንግስት ወጪውን እንደሚሸፍን ተናግረዋል።
It's my intention that the federal government will pay for the entire cost of reconstructing that bridge. and I expect the Congress to support my effort. This is going to take some time. The people of Baltimore can count on us, so.
እኔ የምፈልገው የፌደራል መንግስቱ የድልድዩ መልሶ ግንባታው ሙሉ ወጪ እንዲሸፍን ነው። ምክር ቤቱ ጥረቴን ይደግፋል ብዬ ጠብቃለሁ። ይህ የተወሰነ ጊዜ ይወስዳል። የባልቲሞር ህዝብ ወደቡ መልሶ እስኪከፈትና ድልድዩም ተመልሶ እስኪገነባ ድረስ አብረን እንደምንቆም ሊተማመንብን ይገባል።
የጭነት ማጓጓዣዎች በተለይ ወደ ባልቲሞር ከተማ በሚያስገቡ የምድር ውስጥ መግቢያዎች እንዳይገቡ የተከለከሉ አደገኛ ቁሳቁሶችን የጫኑ ተሽከርካሪዎች ሌላ ተጨማሪ 30 ማይል ለመዞር ሊገደዱ እንደሚችሉ ተናግሯል። ፍሌክስፖርት የተባለው የአቅርቦት ሰንሰለትን የሚያስተዳድረው ድርጅት ዋና ስራ አስፈጻሚ በወደብ ከተማይቱ ድልድይ ላይ በተፈጠረው አደጋ የተነሳ አሜሪካውያን የአቅርቦት እጥረት ሊገጥማቸው እንደሚችል ከወዲሁ አስጠንቅቀዋል።
ድርጅት ደስታና አመሰግናለሁ። ያዳመጣችሁ አላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 በቀጥታ እየተላለፈ የሚገኘውን የአሜሪካ ድምጽ የረቡዕ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ቅንብራችን ወደ አማራና ኦሮሚያ ክልል አጎራባች ስፍራዎች ይወስደናል። የተኩስ ልውውጥ ሲካሄድባቸው በቆዩ በአማራ ክልል የሰሜን ሸዋ ዞንና የኦሮሚያ ብሔር ብሔረሰቦች አስተዳደር ዞኖች ውስጥ ካለፉት 3 ቀናት ወዲህ የተሻለ ሰላም መስፈኑን የአካባቢው ነዋሪዎች ተናግረዋል። ከተጠቀሱት አካባቢዎች እየወጡ ያሉት የሲቪሎች ግድያ፣ ጉዳትና መፈናቀልን ሪፖርቶች አገራቸው እንዳሳሰባት በኢትዮጵያ አሜሪካ አምባሳደር አርቪንግ ማሲንጋ ተናግረዋል። መስፍን አራጌ ከጉዳዩ ጋር በተገናኘ ያሰናዳውን ዘገባ በመቀጠል ያሰማናል።
በሰሜን ሸዋ ዞን ያጣየ ከተማ አስተያየት ሰጪዎች በአካባቢው አንጻራዊ ሰላም መኖሩን አመልክተዋል። ለደህንነታቸው ሲሉ ወደ አጎራባች ቀበሌዎች የተፈናቀሉ የከተማ ነዋሪዎች ግን በአሳሳቢ ችግር ላይ እንደሚገኙ ተቆመዋል። በነበረው የጸጥታ መደፍረስ ምክንያት የሲቪሎች ህይወት ማለፉን፣ የንብረት ውድመት መድረሱንና ዘረፋ መፈጸሙንም አያይዘው ገልጸዋል። በተመሳሳይ በኦሮሞ ብሔረሰብ አስተዳደር ዞን ጅሌት ሙጋ ወረዳ አንጻራዊ ሰላም መኖሩን የተቆመው አስተያየት ሰጪዎች አልፎ አልፎ ግን የተኩስ ድምጽ እንደሚሰማ አመልክተዋል። ዘላቂ ሰላም እንዲመጣ የፌደራል መንግስቱ መፍትሄ እንዲያፈላልግም ጠይቀዋል። በሌላ በኩል ከኦሮሞ ብሔረሰብ ዞን መጥቶ የተባሉ ታጣቂዎች አሁንም ባጣይ ከተማ የተወሰኑ ቀበሌዎች ውስጥ እንደሚገኙ የአሜሪካ ድምጽ ያናገራቸው የከተማ ነዋሪዎች ገልጸዋል። በዚህ ጉዳይ ላይ ከሰሜን ሸዋም ሆነ ከኦሮሞ ብሔረሰብ አስተዳደር ዞን አመራሮች መረጃ ለማግኘት ያደረግነው ሙከራ አልተሳካም። በአካባቢው ያለው የጸጥታ ችግር ለደህንነት ያሰጋኛል ያሉና ስማቸው እንዳይገለጽ ድምጻቸውም እንዲቀየር የጠየቁ ባጣይ ከተማ በመንግስት ስራ የሚተዳደሩ አስተያየት ሰጪ ከተማዋ ባለፈው ሳምንት ረቡዕና ሐሙስ ከተናጠችበት የተኩስ ልውውጥ ወጥታ ትላንትናና ዛሬ አንጻራዊ ሰላም እንደሰፈነባት ገልጸዋል። ይሁን እንጂ አስተያየት ሰጪው የደረሰው ሰብአዊ ጉዳት፣ የንብረት ውድመትና ዘረፋ አሳሳቢ ነው ይላሉ።
ሆስፒታል ያለበት፣ ጤና ጣቢያ ያለበት እነሱ አካባቢዎች ከኦሮሞ ብሔረሰብ አካባቢ ባሉ ታጣቂዎች እያጸዱ ነው፣ እየዘረፉ ነው። ትናንት ወዲያ አንድ ኃይሉ የሚባል ሰው የወረዳው ፋይናንስ ግዢ ባለሙያ ነበር እና ቤቱ 02 ሆኖ ወንዝ አለ መሀል ላይ ቤት የተዘረፈ ስለነበረ ቤቱ ሲሄድ ቤቱ ተገደለ። አንድ ጀማል የሚባል ልጅ አለ፣ እሱ ደግሞ ቤቱ 02 በሳይም አካባቢ ነው እና የአሜሪካ ረሞች እንዲህ ያን ነገሮች ያረባል። ሙስሊም ነው፣ ለማስጠሪያ ወተት ይዞ መጥቶ ቤተሰቦች ወደ ሸሹበት አካባቢ ይዞ ለመሄድ ቤት ገብቶ ሲወጣ በር አይገደም። ከተማ ውስጥ ከሮብ ዕለት ጀምሮ 12 ሰው አካባቢ ይሞታል በጥቅሉ። እስካሁን የማቆም ብቻ ነው የማውራው።
በኢትዮጵያ አሜሪካን ኤምባሲ በፌስቡክ ገጹ ባወጣው መግለጫ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞኖች ውስጥ የደረሰው የሰላማውያን ሰዎች ግድያ፣ ጉዳትና መፈናቀል ሀገራቸውን እንዳሳሰባት አምባሳደር አርቪንግ ማሲንጋ ገልጸዋል። የአሜሪካን ኤምባሲ አምባሳደሩን ጠቅሶ ትናንት ባወጣው አጭር መልእክት ሲቪሎች ጥበቃን ሊደረግላቸው እንደሚገባ አሳስቧል። መልእክቱ አክሎም ውስብስቡ የኢትዮጵያ ፖለቲካና የጸጥታ ችግር በውይይት እንዲፈታ ተነሳሽነት ያስፈልጋል ይላል። የትኛውም ወገን ሰዎችን ከቀያቸው የሚያፈናቅል የኃይል እርምጃ መውሰድ እንደሌለባቸውም አምባሳደሩ አሳስበዋል። ያጣየ ከተማ ከንቲባ አቶ ተመስገን ተስፋት በእጅ ስልካቸው ላይ ብናገኛቸውም በአካባቢው እየጣለ በነበረው ከባድ ዝናብ ምክንያት በቅጡ መደማመጥ አልቻልንም፣ መልሰን ብንደውልም መስመሩ አልሰራለንም፣ ሆኖም ለአፍታ በነበረን ቆይታ አካባቢው ወደ መረጋጋት እየተመለሰ ነው ብለውናል። በኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ በሰንበቴ ከተማ ነዋሪ የሆኑና ስማቸው በደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጪ በተመሳሳይ በተመሳሳይ አልፎ አልፎ ከሚሰሙ የተኩስ ድምጾች በቀር ካለፈው እሁድ ጀምሮ በአካባቢው አንጻራዊ ሰላም መስፈኑን አስታውቀዋል።
አሁን ተረጋግቷል። የፋኖ ታጣቂም ባለፉት ሁለት ቀናት ከከተማው ወጥተዋል። በከተማው ውስጥ ህዝቡ ይንቀሳቀሳል፣ ነገር ግን ባጃጅም ሆነ ሌሎች ተሽከርካሪዎች የሉም። የሰንበት ገበያም ዛሬ ጀምሯል። በሁለቱም የወረዳ ከተሞች የክልል አመራሮች ስብሰባ ላይ ናቸው።
በአጣዬ ከተማ ከትናንት ወዲያ ጀምሮ መብራትና ውሃ ለመኖሩን መንግስታዊና መንግስታዊ ያልሆኑ ተቋማት አገልግሎት እየሰጡ አለመሆናቸውን የሚናገሩት ደግሞ ስማቸውን በተመሳሳይ የደህንነት ስጋት መግለጽ ያልፈለጉ የከተማዋ ነዋሪ ናቸው። አስተያየት ሰጪው ወደ አጎራባች አካባቢዎች የተፈናቀሉ በርካታ ያጣ የከተማ ነዋሪዎች በአሳሳቢ ሁኔታ ላይ እንደሚገኙ አመልክተዋል።
የከተማው ህዝብ ትምህርት ቤት ላይ፣ የቀበሌ ቢሮዎች ላይ፣ በርዶሃ የሚባል አካባቢ እያ ነው እንግዲህ ሰው የሰፈረ ቤት ንብረቱን ጥሎ ምግብ ከሱቅ ብስኩት እየተራበ አስደንጋጭ ስለነበረ ከቤቱ ይዞት የሚወጣው ነገር የለም። ሴቱ፣ አዛውንቱ መንገድ እየወደቀ እየተነሳ።
ሌላው የሰንበት የከተማ ነዋሪ ደግሞ በአካባቢው ዘላቂ ሰላም እንዲሰፍን የፌዴራል መንግስቱ ኃላፊነቱን እንዲወጣ ጠይቀዋል።
መንገድ ዝግ ነው። ሰው መንቀሳቀስ አልቻለም። የጅሌጥ ሙጋና የአርጡማ ፋርሲ ወረዳዎች ተቆራርጠናል። ተረጋግቷል የሚባለው በሁለቱም ወረዳዎች በኩል መንግስት ሰላም አስፍኖ መንገዶች ሲከፈቱ ነው። አሁን ግን መንገድ አልተከፈተም፣ ሰውም ችግር ውስጥ ነው።
ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁና በአጣየ ከተማ በሆቴል ስራ ይተዳደሩ እንደነበር የገለጹ አንድ ባለ ሀብት የመኖሪያ ቤታቸውና የንግድ ተቋማቸው እንደወደመባቸውና እንደተዘረፈባቸው ተናግረዋል።
መኖሪያ ቤቱ እንዳለ ሙሉ ለሙሉ ነው የጠፋው። እቃዎቹንም እንዳንጠቀምባቸው አድርገው ነው የሚሰብሯቸው። ይዘው መሄድ የማይችሉትን የጠፋ ነገር ባይኖርም በንብረታችን ላይ ግን ከዚህ በኋላ ሰርቫይቭ እንዳናደርግ የሚገመት ንብረት አጥቻለሁ። ከዚህ በፊት 2013 በቃጠሎ በኋላ አዲስ ሙሉ በርና መስኮት ገጥሜን የገባሁት ከዛ በኋላ ያው ከአመት የሚሆን አልሰራንም። ተመልሶ እንደዚህ ሆኗል ማለት እንግዲህ መፍትሄ ከዚህ በኋላ ከፈጣሪ ነው።
የሰንበት የከተማው አስተያየት ሰጪ በተመሳሳይ የተኩስ ልውውጥ በነበረባቸው ቀናት ውስጥ የሰዎች ሞትና የንብረት ውድመት መድረሱን፣ ዘረፋም መፈጸሙን ተናግረዋል።
በግጭቱ ተመተው ከቆሰሉት ውስጥ አንድ ሰው በአዳማ ሕይወቱ አልፏል። ዘረፋም ተፈጽመዋል። የቤት ጣሪያ፣ ቆርቆሮና ሌሎች የግለሰብ ንብረቶች በሌቦች ተወስደዋል። ባንኮችና የመንግስት ተቋማት አልተነኩም። ዝርፊያውን የፈጸሙ አልታወቁም።
ያጣ የከተማው የመንግስት ሰራተኛና አስተያየት ሰጪ ይህ ሁሉ ሰብአዊና ቁሳዊ ጉዳት ሳይደርስ መከላከል ለምን አልተቻለም ሲሉ ይጠይቃሉ።
መከላከያ ተቋም አለ አንድ ቦታ ሰብሰብ ብለው ከተማ ውስጥ ከመግባታቸው መከላከል ይቻላል ነበር ወይ? አሁን እስከገቡ በኋላ ደግሞ ነገሩ ከበረደ በኋላ ንብረቶች፣ ሀብቶች እንዳይዘረፉ እንደዛ ማድረግ ይቻላል ነበር ወይ?
በአካባቢዎቹ ተደጋግሞ ለሚፈጠረው የሰላም እጦት አንደኛው ወገን መንግስት ሸኔ እያለ የሚጠራውን የኦሮሞ ነጻነት ሰራዊት ተጠያቂ ያደርጋል። ሌላው ደግሞ መንግስት ጽንፈኛ የሚለውን የፋኖ ታጣቂ ኃይል ይከሳል። ሁለቱም ታጣቂዎች በበኩላቸው ኃይሎቻቸው ሰላማውያን ሰዎችን ኢላማ እንደማያደርጉ በመግለጽ የሚቀርቡባቸውን ክስ ያስተባብላሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ከአሜሪካ ድምፅ የሚተላለፍላችሁ የረቡዕ ምሽት ስርጭት ቀጥሏል። በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ ወደሚያቆየን ዘገባ እንሻግራለን። በውጭ ሀገራት በሚኖሩ ትውልድ ኢትዮጵያንና ኤርትራውያን የእስልምና እምነት አማኞች መካከል ሁለንተናዊ አጋርነትን ለማዳበር ከዓመታት በፊት የተመሠረተው ፈርስት ሂጅራ ፋውንዴሽን ባሳለፍነው ቅዳሜ ልዩ የረመዳን ጾም አጋማሽ የኢፍጣር መርሃ ግብር አከናውኗል። ዝግጅቱ በዋሽንግተን ዲሲና አካባቢው ለሚገኙ ኢትዮጵያና ኤርትራ ማህበረሰብ አባላት ምስጋና ለማቅረብም ስለመዘጋጀቱ ፋውንዴሽኑ ገልጿል። ኤደን ገረመው በስፍራው ተገኝታ ያጠናቀረችውን ዘገባ በመቀጠል ታቀርብልናለች።
በዋሽንግተን ዲሲና አካባቢዋ የሚኖሩ ትውልድ ኢትዮጵያና ኤርትራ ሙስሊሞች 1446ኛው የረመዳን ጾም አጋማሽን በጋራ የጸሎትና የኢፍጣር ስነስርዓት ለማክበር ባለፈው ሳምንት ቅዳሜ ምሽት መጋቢት 14 ቀን 2016 ዓ.ም በቨርጂኒያ ግዛት በሚገኘው አናንዴል ሁለተኛ ደረጃ ትምህርት ቤት ተሰባስበዋል። የፈርስት ሂጅራ ፋውንዴሽን የዲሬክተሮች ቦርድ ፕሬዚዳንት አቶ ጀማል ያሲን ፋውንዴሽኑ ለረዥም ዓመታት ሙስሊሙን ማህበረሰብ በልዩ ልዩ መንፈሳዊና ቁሳዊ አገልግሎቶች ሲያግዝ መቆየ ቱን አውስተዋል። የመሰባሰባቸው ዓላማም በስኬት ላጠናቀቁት የቦታ ግዢ አስተዋጽኦ ላበረከቱት ምስጋናን ለማቅረብ ነው።
ብስሚላህ አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። የጀማዓተል ሙስሊሚን በአሜሪካን ሀገር የምትገኙ ሙስሊሞች በመላ ዓለም ትገኙ ሙስሊሞች በሙሉ እንኳን ለረመዳን ወር አደረሳችሁ። አሁን የምንገኝበት ረመዳን ወር ካልተሳሳትኩኝ 14ኛው ቀን ይመስለኛል። ስለዚህ የተጋመሰ ነው ማለት ነው። ቢዘገይም ረመዳን ከሪም ማለት እንፈልጋለን። ዛሬ ሁለተኛው የኮሚኒቲ ኢፍጣራችን ነው፣ የማህበረሰብ ኢፍጣራችን ነው። የዛሬ ሳምንት ቅዳሜ ቀን ማርች 16 አድርገናል ተመሳሳይ ፕሮግራም። ያኔ የፈንድሬዚንግ ፕሮግራም አድርገናል። ኦልሞስት ወደ 110 የሚሆን $1000 እንትን ብለናል። ከዛ በፊት ግን ኦልሞስት 1.5 ሚሊዮን ዶላር ሬይዝ አድርገን ማለት ነው። ኦቨር ፔሪድ ኦፍ 3 መንዝ 4 መንዝ 5 መንዝ ማለት ነው። 3 ሚሊዮን የሚያወጣ አይተሹ ከሆነ እዚህ ጋር የምታያቸው ፖስተሮች ከኋላ ያሉት ወደ 5 ኤከር የሆነ ወይም 20 ሺህ ካሬ ሜትር የሆነ ፕሮፐርቲ ኮሚኒቲው ገዝቷል። ክሎስ ቱ 3 ሚሊዮን ዶላር አውጥቶ፣ የአሜሪካን ዶላር ነው የኢትዮጵያ ብር ሳይሆን ማለት ነው። እና ይሄን አውጥቶ ገዝቷል። ያንን የሚደግፍ ፕሮግራም አዘጋጅተን የዛሬ ሳምንት 100 ሰዎች የሚችሉትን ያህል አድርገዋል፣ ተሳትፏል። በዋነኝነት ገንዘቡን ማዋጣት ብቻ አይደለም መተን መገናኘታችን ምንድን ነው ዋናው አላማው፣ ህብረተሰቡን ማቀራረብ፣ ወንድማማችነትን ማጠናከር። ይሄ የነቢዩ ሱና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ረመዳን መጥቶ በሚጾሙበት ጊዜ ብቻቸው በቤታቸው አያፈጥሩ።
በዋሽንግተን ዲሲ አቆጣጠር ጀንበር ስታዘቀዝቅ ከምሽቱ 7 ሰዓት ከ25 ላይ በተጀመረው የኢፍጣር ስነስርዓት ላይ ህጻናትን ጨምሮ ከ1500 በላይ ሰዎች ተገኝተዋል ይላሉ አስተናጋጆቹ። በእለቱ ለጻሚዎች ማፍጠሪያ የቀረቡት ጣፋጭ ምግቦችም ምሽቱን አሳምረውታል። ለመርሃ ግብሩ መሳካት የፈርስት ሂጅራ ፋውንዴሽን የእህትማማቾች ቡድን አባላት ትልቅ ሚና ተጫውተዋል የምትለው የተቋሙ የቦርድ አባል ጀሚላ መብራቱ ናት።
የፈርስት ሂጅራ ሲስተርስ ግሩፕ ነው በዋናነት ያዘጋጀው። የእህቶችን ስብስብ አለ። ሰው ምግቡንም ያዘጋጁት ጣፋጮችን፣ ቴምሩን ፓክ ከማድረግ ጀምሮ እነኛን ጣፋጭ ብስኩቶች፣ ሳምቡሳዎችን ማዘጋጀት በሙሉ የእህቶች ድርሻ ነው የነበረው እና እንደምታዩ በጣም ቆንጆ በሆነ ሁኔታ ተስተናግደው የመሰለ ጣፋጭ ምግብም ጥሩ በሆነ ሁኔታ ተበልቷል። እየተበላም ነው ያለው። ዝግጅቱም ደስ የሚል ነበረ። ሁሉ ሰው በደስታና በሞራል ነው እያገለገለ ምግብ ያለፈ በጣም ከዛም በላይ በሆነ ሁኔታ ይህ ሴንተር ሲገዛ ራሱ አዲስ በጣም ትልቅ ሴንተር ነው የገዛ ነው። ወንድሞች እንደነገሩት ይህ ሴንተር ሲገዛ ራሱ የእህቶች ድርሻ የሚገርም ነው። እያንዳንዱ ሚናቸው እያንዳንዱ ፈንድሬይዚንግ ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ሀሳብ ከማመንጨት በዚህ በዛኛው ያ ሁሉ ታስክ በጣም አብዛኛው ፐርሰንት ሊባል በሚችል ሁኔታ በእህቶች የተከናወነ ነው።
ተቋሙ በግዥ ቋሚ ንብረቱ ባደረገው በዚህ ስፍራ ከመስጂድ በተጨማሪ ከመዋለ ህጻናት እስከ አንደኛ ደረጃ ትምህርት ቤት የደረሱ ተማሪዎችን በእስላማዊ ስነስርዓት ኮትኩቶ የሚያሳድግ ትምህርት ቤት እንደሚታነጽበትም አስታውቋል። በኢፍጣር ስነስርዓቱ ላይ ስትሳተፍ ያገኘናትና የተቋሙ አጋር እንደሆነች የነገረችን ጀሚላ ተሰማ የትምህርት ቤቱ መከፈት ለማህበረሰቡ ትልቅ ፋይዳ አለው ትላለች።
የረመዳን ወቅት የምትጠያየቂበትም ወቅት ነው። በዚህ ወቅት ላይ እንግዲህ ከወዳጅ ዘመዶቻችን ጋር የምንገናኝበት ነው። ፈርስት ሂጅራ ደግሞ ሰብሳቢ አባት የሆነ ቤት ነው እና ሁሉም በየፊናው ኮሚኒቲውን ሲያገለግል ምናምን ቆይቶ እንደዚህ ደግሞ የሚሰበስበን ቤት ነው እና በዛ መልኩ መሰባሰባችን ደስ ይለናል። እንደ ኮሚኒቲ ልጆቻችን መጥተው የሌሎች የዚሁ ኮሚኒቲ ልጆች እንዲያገኙ አብረው እንዲጫወቱ ባህሉንም ሁሉንም ነገር የሚማሩበት ማዕከል ነው እና ደስ ብሎኛል። ትልቅ ስሜት አለው። የቤተሰብነት ስሜት አለው።
በጎርጎሮሳውያኑ 1986 የተቋቋመው ፋውንዴሽን ቀደምት መስራቾች መካከል አንዱ ሀጂ ኑሩ ኢማም ለፈርስት ሂጅራ ፋውንዴሽን መነሻ የነበረውን ሁነት እንዲህ ያስታውሱታል።
ፈርስት ሂጅራ ሲጀመር በጣም ጥቂት ሰዎች ነበር የነበር ነው እና ታሪኩም ደግሞ የሚጀምረው እንደዚሁ አንድ ወንድማችን በአጋጣሚ ሞቶ እሱን ለመቅበር እንኳን የማንችልበት ደረጃ ነበር የደረስ ነው። ምክንያቱም ስለ ቀብር ብዙ ጊዜ ሙስሊሞች ሲሞቱ በእስልምና ስርዓት ነው መቀበር ያለባቸው፣ እንደዚሁም በክርስትናም ደግሞ እንደዚሁ ነው። ግን ያኔ ኦርጋናይዝድ ኤንቲቲ ስላልነበረ ያ ወንድማችንን መቅበር ስላልቻል ያገባት ባለቤቱ አፍሪካዊት አሜሪካዊት ነበረች፣ እነሱ እንደምንም አድርገው ቀበሩት እና ያ ነገም እኮ ወደኛ ጋር ቢመጣ እንደዚሁ መቀበሪያ እናጣለን፣ ለምንድን ነው ኦርጋናይዝድ ማን ሆነው በሚል ጀምረን ይኸው አሁን እዚህ ደረጃ ደርሰናል። እና ስንጀምር በጣም ጥቂት ነበር። አሁን ግን ይኸውና ቤት እንኳን ለእንዲህ አይነት ኦኬዥን በምናዘጋጅበት ጊዜ ትምህርት ቤት እንጂ ሆቴል የማይችለው ደረጃ ስለደረስ፣ ለዚህ ነው አሁን እዚህ ትምህርት ቤት ውስጥ እንደዚህ መሬት ላይ እየተቀመጥን ከአንድ ሺህ ሰው በላይ ሰብስበን ሁሉንም የሚያካትት ቦታ የምናፈለግ ነው እና አሁን በጣም ትልቅ ደረጃ ደርሰናል። እጅግ በጣም ደስ የሚል ነው።
ተቋሙ በመስረታ አመታቱ ባዘጋጃቸው ልዩ ልዩ መርሃ ግብሮች ላይ ይገኝ የነበረው ሰው ከመቶ የማይበልጥ እንደነበረ ሀጂ ኑሩ ያስታውሳሉ። የአሁኑ መሰባሰብም የተሳካውን የቦታ ግዢ ለማመስገን ቢሆንም ተጨማሪና ተከታታይ ድጋፍ እንዲደረግም ሀጂ ኑሩ ጥሪ አድርገዋል።
እዚህ አካባቢ ያሉ ሙስሊሞች፣ በአሜሪካን ሀገር ያሉ ሙስሊሞች በሙሉ ማስተላለፍ ፈልገው እኛ አሁን ትልቅ ቤት ይዘን እዳዎች አሉብን እና እነዛን እዳዎች በአጭር ጊዜ ውስጥ መክፈል ስላለብን ሁሉም በእኛ ላይ እንዲረባረብ እና እኛ ደግሞ ያን እዳ ከከፈልን በኋላ ለሌሎቹ አርአያ ሆነን ደግሞ እነሱን መርዳት እንዳለብን ስለምናውቅ እባካችሁ ተባበሩን እንላለን። ይህ ጥሪ ደግሞ ለሙስሊሞች ብቻ አይደለም፣ ነው ለኢትዮጵያውያን በጠቅላላው። እንደው ከእዳ ምንወጣበትን መንገድ አሁን አንዳንድ ሲስተማቲክ የሆኑ መንገዶች እየፈጠርን ነው፣ ያንን ለማድረግ ሞክረው እና በዛ ላይ ትብብር እንጠይቃለን ነው።
የፋውንዴሽኑ የቦርድ ፕሬዝዳንት አቶ ጀማል ያሲን ለተመዘገበው ስኬት የማህበረሰቡ ተሳትፎ ከፍተኛ እንደነበረ ገልጸው አመስግነዋል።
ማዕከሉ መስጂድም ነው ትምህርት ቤትም ነው። በአሁኑ ሰዓት ትምህርት ቤት ሆኖ የሚያገለግል ትምህርት ቤት ነው የገዛ ነው። ወደ 80-90 የሚሆኑ የአሜሪካን ሀገር ልጆች የሚማሩበት ትምህርት ቤት ነው። ላይሰንስድ የሆነ ትምህርት ቤት ወደ 12 ክፍል ያለው አለ። እንደገና ደግሞ እዚህ ላይ እንደምታየው ሙሰላ የሚሆን መስጂድ የሚሆን ባለ ሁለት ለብል አለ። እዚህ አካባቢ ያለውን የፈርስ ጅራ ማህበረሰብ በሙሉ በጣም አድርገን ማመስገን እንፈልጋለን። ኸይር ስራቸውን፣ ሰደቃቸውን፣ ኮንትሪቢሽናቸውን፣ ስጦታቸውን በሙሉ አላህ ይቀበል ማለት እንፈልጋለን። ስለዚህ ወደፊትም ቢሆን እንደዚህ አይነት ጥሪዎች ይኖሩናል። ለዛ ጥሪ መልስ በጎ የሆነ መላሳችሁ እንደምሰጡ ባለሙሉ ተስፋ ነን። ለወዲሁ ግን ከአሁኑ ግን ማመስገን እንፈልጋለን። አላህ ስብሃነ ወተዓላ ይስጣችሁ፣ ጀዛከላህ ኸይር ማለት እንፈልጋለን።
ፈርስት ሂጅራ ፋውንዴሽን ከዚህ ቀደም በዋሽንግተን ዲሲና አካባቢው ሁለት መስጂዶችን አቋቁሟል። ይህ የአሁኑ ሶስተኛው ሲሆን እስከ 3 ሚሊዮን የአሜሪካ ዶላር የሚያወጣና አገልግሎቱም የላቀ እንደሚሆን ታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። በመጪው የአሜሪካ ፕሬዚደንታዊ ምርጫ የስነ ተዋልዶ መብት ትልቅ ስፍራ እንደሚኖረው ተገልጿል። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን እንደ አውሮፓውያኑ አቆጣጠር ህዳር 5 ቀን ለሚካሄደው ምርጫ በያዙት የምረጡኝ ዘመቻ ላይ ለሴቶች ጤናና ስነ ተዋልዶ መብቶች ቁልፍ ቦታ ሰጥተዋል። የሪፐብሊካን ፓርቲው ተፎካካሪያቸው የቀድሞ ፕሬዚደንት ዶናልድ ትራምፕ ደግሞ ጽንስ ማስወረድን በሚመለከት ሲናገሩ የከረመ ቢሆንም እስካሁን አቋማቸውን ግልጽ አድርገው አላስቀመጡም። የቪኦኤዋ ሎረን ቦማን ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በምረጡኝ ዘመቻቸው የሴቶችን ጤናና የጽንስ ማስወረድ መብት ጉዳይን አብይ ስፍራ ሰጥተውታል። ዲሞክራቱ ባይደን በሴቶች ጤና ላይ ያተኮረ አስፈጻሚ ትዕዛዝ ባለፈው ሳምንት ፈርመዋል። የዩናይትድ ስቴትስ መንግስት ተቋማት የሚያካሂዷቸውን የሴቶችን ጤና የሚመለከቱ ምርምሮች እንዲስፋፉ አመራር የሚሰጥ ሲሆን ከስነ ተዋልዶ ጤናና ከማረጥ ጋር ጨምሮ ለሚካሄዱ ምርምሮች ተጨማሪ በጀት እንደሚመድቡም ቃል ገብተዋል።
Think of all the breakthroughs we've made in medicine across the board, but women have not been the focus. Research has been taken much too long to get to you all.
አስቡ፣ በሕክምና መስክ በስፋት ክንዋኔዎች አስመዝግበናል፣ ግን ሴቶች ላይ ያተኮሩ ክንዋኔዎች አይደሉም። እናንተን ትኩረቱን ያደረገ የምርምር ስራ ሳይሰራ ብዙ ጊዜ አልፏል። ምክር ቤቱን የስነ ተዋልዶ መብቶችን በሚደግፉ ዲሞክራቶች እንዲመራ ካደረጋችሁልኝ ቃል እገባላችኋለሁ የጽንስ ማስወረድ መብትን የሚያስከብረውን የጠቅላይ ፍርድ ቤት ውሳኔ ሮቪ ዌድን ተመልሶ ስራ ላይ እንዲውል እናደርጋለን። ቃል ገባላችኋለሁ።
ሮቪ ዌድ ጽንስ ማስወረድን የሴቶች ህገ መንግስታዊ መብት ያደረገው እንደ አውሮፓውያን አቆጣጠር በ1973 ዓ.ም የዩናይትድ ስቴትስ ጠቅላይ ፍርድ ቤት ያሳለፈው ውሳኔ ሲሆን የዛሬ 2 ዓመት ማለት በ2022 ዓ.ም ጠቅላይ ፍርድ ቤቱ የራሱን ውሳኔ ቀልብሶ ክፍለ ግዛቶች የየራሳቸውን ጽንስ ማስወረድን የሚመለከቱ ህግጋት እንዲያወጡ ትቶላቸዋል። ይህንኑ ተከትሎም እስካሁን ከ24 የሚበልጡ ግዛቶች በሪፐብሊካኖች የበላይነት የሚመሩ ምክር ቤቶች ጽንስ ማስወረድን የሚመለከቱ መብቶችን የሚገድቡ ህግጋት ደንግገዋል። በመጪው ፕሬዝደንታዊ ምርጫ ሪፐብሊካን ፓርቲውን ወክለው ከፕሬዝደንት ባይደን ጋር የሚፎካከሩት የቀድሞ ፕሬዝደንት ዶናልድ ትራምፕ እንደሚሆኑ ነው የሚጠበቀው። ትራምፕ በስልጣን ላይ ሳሉ ወግ አጥባቂ ዳኞችን ሾመው ጠቅላይ ፍርድ ቤት አስገብተዋል። ሮቪ ዌድ ሊቀለበስ የበቃውም በእነሱ ድምፅ ታግዞ ነው። የተካሄዱ የህዝብ አስተያየት ግምገማዎች እንደሚያሳዩት የሚበዙት አሜሪካውያን ጽንስ ማስወረድ ሙሉ በሙሉ እንዲከለከል የሚፈልጉ አይደሉም። የቀድሞው ፕሬዝደንት ትራምፕም በተወሰኑ ሁኔታዎች መፈቀድ እንዳለበት እንደሚያምኑ ተናግረዋል።
ሮናልድ ሬገን And myself, like Ronald Reagan, believe in the exceptions for rape and incest.
Ye Ronald Reagan ma kwam tsinsu bemedefer yetefetere kone weyim yesegazim dinna kallo sow yetetsenese kone weyim degmo irgiznaw yenatitun hiwot adega lay yemitil kone mekkelkel yellebetim yemil neber enim ke Ronald Reagan gar temasasay imnet ne yalleñ
Trump beqirbu beand ye radio tabia zigijit lay besettut qal tsins yemaswered higawinet megge ደብያለበት እርግዝናው ምን ያህል ጊዜ ከገፋ በኋላ ነው በሚለው ጉዳይ ተናግረው ነበር
15 weeks seems to be a number that people are agreeing at but
ሰዎች የሚስማሙት 15 ሳምንት በሚለው ይመስለኛል ለማንኛውም በተገቢው ጊዜ አሳውቃለሁ
የዛን ወለት በፍሎሪዳ የፓርቲያቸው ቅድመ ምርጫ ላይም ጋዜጠኞች የ16 ሳምንት ገደብ ቢደረግ ትክክል ይመስሎታል የሚል ጥያቄ አቅርበውላቸው ነበር።
ስለሱ በቅርብ ጊዜ እናናገራለን በጣም በቅርቡ እናሳውቃለን።
በፕሬዝደንታዊ ምርጫው ጽንስ የማስወረድ ጉዳይ በመራጮች ዘንድ ትልቅ ስፍራ የሚሰጠው ጉዳይ እንደሚሆን የፖለቲካ ተንታኞች ይናገራሉ። በዩኒቨርሲቲ ኦፍ ቨርጂኒያ የፖለቲካ ማዕከል ዲሬክተሩ ላሪ ሳባቶ እንዲህ ሲሉ አስረድተዋል።
Biden has the easier task. He simply supports a restoration of Roe v. Wade. For Trump, he has to be careful what he says.
ነገሩ ለባይደን ቀላል ነው ምክንያቱም እሳቸው ሮቪ ዌድ ተመልሶ ተግባራዊ እንዲሆን ነው የሚደግፉት። ትራምፕ ግን በዚህ ጉዳይ ሲናገሩ በጣም መጠንቀቅ ይኖርባቸዋል ምክንያቱም ሁሉንም የወንጌላውያን ማህበረሰቦች ማስደሰት አለባቸው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የሰው ሰራሽ ልዕቀት መጻኢውን ህይወታችንን ዓለማችንንና ዲሞክራሲን ወደፊት የሚያሻግር ኃይል ነው ሲሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በደቡብ ኮሪያ በተደረገው ሶስተኛው የዲሞክራሲ ጉባኤ ላይ መናገራቸውን በመጥቀስ የዕለቱ ርዕሰ አንቀጽ ይንደረደራል።
We have a profound stake in ensuring that democracies can lead the world in AI innovation so that we can in turn lead the world in setting the norms
ዲሞክራሲያዊ ሀገራት በሰው ሰራሽ ልዕቀት መስክ መሪነቱን መያዝ አለባቸው። በዚህም በአለም የሰው ሰራሽ ልዕቀትን ባላፊነት መጠቀም እንዳለብን ያጠቃቀሙን ደንብና ደረጃን በመምራት እናሳያለን። ውጤታማና አስፈላጊ የሆነው መንገድ ያ ነው። በዚህም ቴክኖሎጂ የሚሰጠው መልካም አጋጣሚ እንጠቀማለን። ሶችንም ከጉዳት እንጠብቃለን።
ሰው ሰራሽ ልዕቀት የሰው ልጅን ህይወት በቀጥታ የሚያሻሽል ልማት እንደሚያመጣ እናውቃለን ያሉት ብሊንከን በሌላ በኩል ደግሞ ሰው ሰራሽ ልዕቀት ለዲሞክራሲ ፈተና የጋረጠ መድረክ መሆኑን አስጠንቅቀዋል።
So while we seek to harness the power of AI and other digital technologies for good, some governments are abusing those same technologies to do just the opposite.
እኛ የሰው ሰራሽ ልዕቀትም ሆነ የዲጂታል ቴክኖሎጂ አመጣውን መልካም አጋጣሚ በመጠቀም ላይ ሳለን አንዳንድ መንግስታት ግን ቴክኖሎጂውን ካላግባብ በመጠቀም ተቃራኒውን በመፈጸም ላይ ናቸው። የሰው ሰራሽ ልዕቀትን ዜጎቻችን ለመሰለል ይጠቀማሉ። ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና የፖለቲካ ተቃዋሚዎቻቸውን ለማዋከብ ይጠቀማሉ። ንጻና ፍትሃዊ ምርጫ እንዳይኖር ሐሰተኛ ወሬ ያሰራጩበታል። አንዱም ማህበረሰብ ከሌላው ጋር ለማጋጨት ይጠቀሙበታል።
ቴክኖሎጂው ሁሉን ተጠቃሚ የሚያደርግ መብትን የሚያከብርና የዲሞክራሲ እሴቶችንና ተቋማትን በሚያገለብት መልኩ ጥቅም ላይ እንዲውል ዩናይትድ ስቴትስ ቁርጠኛ ነች ሲሉ ብሊንከን በጉባኤው ላይ ተናግረዋል።
We've made historic investments in our technological capabilities and those of our democratic partners. At the same time, we're pairing those investments with efforts
በሀገራችንም ሆነ አጋር በሆኑ ዲሞክራሲያዊ ሀገራት የቴክኖሎጂ ብቃታችንን ለማሳደግ ከፍተኛ መዋለ ንዋይ መድበናል። እነዚህ ኢንቨስትመንቶች የሰው ሰራሽ ልዕቀት አተግባበርን ስርዓት ከማስያዝ ጋር አገናኝተን እንጠቀማለን። የደህንነት፣ የግለሰብ ምስጢር፣ የሲቪል መብትን በመሰሉ ጉዳዮች ላይ ፈጠራ በማይስተጓጎልበት መንገድ ፕሬዝዳንታዊ ሕግ እንዲኖር እናደርጋለን።
ቴክኖሎጂው የሚሰጠውን ጥቅም ሁሉ ማግኘት ከቻልንና የሰው ሰራሽ ልዕቀት የሚያስከትሉትን ችግሮች ከቀረፍን ቴክኖሎጂ የሚያስገኘው ግሩም ጠቀሜታ በዓለም የሚገኙ ህዝቦችን ህይወት ማሻሻል ይችላል ሲሉ ብሊንከን መናገራቸውን ጠቅሶ የዕለቱ ርዕሰ አንቀጽ መልእክቱን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ንጉሥ ታምሬ አብሮኝ ነበረ። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ።